የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ ሰኞ ሐምሌ 8 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ጀምረናል።
በሳምንቱ ማብቂያ ከከፍተኛ የትምህርት ተቋማት የተመረቃችሁ እንኳን ደስ አላችሁ። መጪው ጊዜ የሥራ ማፈላለጊያ ነውና ለዚህ የሚረዷችሁን ምክሮች የሚያቀብሉ ባለሙያ ይዘን መጥተናል።
ካለመጠይቅ ሲጠሯቸው ጥሩ እዛ ላይ ጥሩ ደሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ሥራ ሲያገኘው እናያለን።
የሥራ ቀጠር ባለሙያ ኦስማን አህመድን ነው የሰማችሁት። ከዜና በኋላ ማብራሪያውን ይነግረናል።
የወጣቶች ተስፋና ስጋት በአገራቸው ጉዳይ
እሷን ለማለት አመት በጣም ተደምል ዘይነት ነገር ማጽው ራስ
እንግዲህ ተስፋ በርግጥ ተስፋ አይቆረጥም። አንድ ቀን ተስፋ ሁላችንም አንድ መንግስት ቀን ይኖራል ይያስባለሁ። ተስፋ አልቆረጥም።
ወንድሞቼ እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቱን የምስል አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው።
ከወጣቶቹ ጋር የተደረገው ውይይት በድልድይ መርሃ ግብራችን ይቀርባል። የሙዚቃ ምርጫም አለ።
እሎፒ ስራዴ ያለው ቃል በቃስ እንዴት ሆናለው ለክሶብኝ በኔ ከከረመ ለምን ወደችው እንዳትሉኝ ደርሶበት ያየስኪፈደኝ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። ከዓለም ዙሪያ ካሰባሰብናቸው ዜናዎች የተወሰኑትን እናሰማችኋለን። በቅድሚያ ዜና።
የሲዳማ ሀገር ሽማግሌዎችና እጀቶች የሲዳማ ዞንን አስረኛ የኢፌድሪ ብሔራዊ ክልላዊ መንግስት አካል አድርገን አውጀናል አሉ። ረጅም ሰዓት የፈጀ ውይይት ካደረጉ በኋላም የሲዳማ ብሔራዊ ክልላዊ መንግስት ይሆናል ያሉትን ባንዲራ በሐዋሳ ከተማ ጉድማሌ ሶሬሳ ሶንጎ በጋራ መስቀላቸው ታውቋል። እጀቶችና ሽማግሌዎች ድርሻቸውን ጨርሰዋል። በመሆኑም ሲዳማ ክልልነቱን አውጇል። የተቀረው የመንግስት ድርሻ ነው ተብሏል። የሲዳማ ኔትወርክ ምክትል የሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅና በሲዳማ የክልልነት ጥያቄ ዙሪያ የማህበራዊ ለውጥ አራማጅ የሆኑት አቶ ታሪኩ ለማ ይህንን ብለዋል።
ዛሬ አባቶች ያደረጉት ስጮ ማስቀመጥ ይባላል። ይህ ማለት ነው የኛ ህገ መንግስታዊ ጥያቄ በተአምር ከ11 11 11 አያልፍም 11 11 የሚያልፍ ጥያቄ የለንም የሚለውን ማረጋገጫ የሚሆን ማተም መተው በዚህ በሶሬሳ ጉድማሌ ውስጥ ሄደዋል።
ዘገባው የዮናታን ዘብዲዮስ ነው። የአማራ ክልልን ያስተዳድር የሚገኘው የአማራ ዲሞክራሲያዊ ፓርቲ አዴፓ ምክትል ሊቀመንበርና እጩ ርዕሰ መስተዳደር መሰየሙን አስታውቋል። በዚህ መሰረት አቶ ዮሐንስ ቦያለው የፓርቲው ምክትል ሊቀመንበር፣ አቶ ተመስገን ጥሩነህ ደግሞ እጩ ርዕሰ መስተዳደር ተደርገው እንደተሾሙ ተሰምቷል። ከዚህ በተጨማሪ አቶ ተመስገን ጥሩነህና አቶ አገኘው ተሻገር የፓርቲውና የኢሃዲግ ስራ አስፈጻሚ ኮሚቴ አባላት ተደርገው ተመርጠዋል። የክልሉ ርዕሰ መስተዳደር የነበሩት ዶክተር አምባቸው መኮንንን ጨምሮ ሶስት የአዴፓ የማዕከላዊ ኮሚቴ አባላት ከቀናት በፊት በደረሰ ድንገት ጥቃት እንደተገደሉ አይዘነጋም። ኒውዮርክና ቺካጎን ጨምሮ በ9 የዩናይትድ ስቴትስ ከተሞች ወደ ሀገራቸው እንዲመለሱ የተወሰነባቸው ፍልሰተኞችን በአሰሳ የመያዝ ዘመቻ ተጀምሯል። እስካሁን ድረስ ቁጥራቸው 2000 የሚሆኑ ፍልሰተኞች ላይ ከበባ መደረጉ ታውቋል። እርምጃው በተለይ በዲሞክራቶች ዘንድ ነቀፌታ እየገጠመው ነው። የሕግ መወሰኛው ምክር ቤት አባላትም የተጨናነቀና ንጽህና ይጎድለዋል ያሉትን በቁጥጥር ስር የዋሉ ፍልሰተኞችን አያያዝ ጠቅሰው ኮንነዋል። የኒውዮርክ እንደራሴ አሌክሳንድሪያ ኮርቴዝ
It is unnecessary to have a policy አንድም ሰው ላይ ጉዳት ያላደረሱና በህጋዊ መንገድ በዩናይትድ ስቴትስ ጥገኝነት በመጠየቅ ላይ ያሉ ንጹሃናቶችና ቤተሰቦች ላይ የእስር መመሪያ ማውጣት አላስፈላጊ ነው።
የሶማሌ ክልል መንግስት የአመታዊ ስራ አፈጻጸሙና ቀጣይ እቅዱን ለመገምገም በጠራው መድረክ ላይ ቀርተዋል ወይንም ስብሰባውን አቋርጠው ወጥተዋል ያላቸውን 212 አመራሮች ካለፊነታቸው አገደ። እርምጃው 10 ከፍተኛ የክልል አመራሮችንም ያካተተ ነው ተብሏል። አድማጮች፣ ለአሁን ያሉን ዜናዎች እነዚህ ናቸው። ወደ ዘገባዎቻችን እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ፕሮግራማችንን ነው። ቀደም ሲል በመግቢያችን ላይ ወደ አስተዋወቅናቸው ፕሮግራሞች እንገባለን። የያዝነው ወር በርካታ የዩኒቨርሲቲ ተማሪዎች ተመርቀው ስራ ማፈላለግ የሚጀምሩበት ጊዜ ነው። ተመራቂዎች ለቅጥር በሚንቀሳቀሱበት ወቅት ከሌሎች ተወዳዳሪዎች ላቅ ብሎ ለመገኘት ምን አይነት ነገሮችን ማጤን አለባቸው? የተንገረመው ከስራ ቅጥር ባለሙያ ኦስማን አህመድ ጋር አጭር ቆይታ አድርጋለች። ባለሙያው ኦስማን ከሚያብራራበት ይጀምራል።
በየአመቱ በርካታ ተመራቂዎች የስራ ፍለጋውን ዓለም ይቀላቀላሉ። ብዙ ጊዜ ውጤታማ የሚባል ስራ ፍለጋ ሲያደርጉ አይታዩም። ስራ ለመፈለግ አሁን ላይ ዌብሳይቶች የተሻለ አማራጭ የሆኑ ነው። ትልልቅ ድርጅቶች ዌብሳይታቸው ላይ ፖስት ያደርጋሉ። ጋዜጦችም ላይ እንደዚሁ ስራ መደብ በሚለው አምዳቸው ላይ በርከት ያሉ ስራዎች ይወጣሉ። እነዚህን አማራጮች ተጠቅመው ለነሱ ሊሆን የሚችል ስራ ለማግኘት መሞከር አለባቸው ነው። ከዩኒቨርሲቲ ወጥተው ወደ ስራ ፍለጋው ለመሄድ ሲያስቡ አንደኛ ራሳቸውን ሊገልጹ የሚችል ጥሩ ሲቪ ማዘጋጀት አለባቸው። ብዙዎቹ የሚሸወዱትና በተሳሳተ መልኩ ይዘውት የሚመጡት ነገር ምንድነው? አንድ አበበ የሚባል ተማሪ ያዘጋጀው ሲቪ ካለ በሱ ዙሪያ ያሉ ሰዎች ሁሉ ያን ቪኒሎት የሚመጡትና ተመራቂ ተማሪዎች በጥንቃቄ ሲቪያቸው ማዘጋጀት መቻል አለባቸው። እነሱን ሊገልጽ የሚችል ሲቪ መዘጋጀት አለበት።
በዋናነት አንድ የስራ ማመልከቻ ምን ማካተት አለበት?
በዋናነት አንድ ሲቪ ማካተት ያለበት የስራ ፈላጊው ስሙ ይኖራል፣ አድራሻ ይኖራል፣ ኢሜል አድሬሱ አለ፣ ስልክ ቁጥሩ አለ። ስልክ ቁጥሩ 2-3 አማራጮች ቢኖሩ ይመረጣል። ምክንያቱም እሱ ያለበት ቦታ ኔትወርክ ባይኖርና ያ ድርጅት ፈልጎት ቢደውል ሊገኝ የሚችልበት ሁኔታ ይፈጥራል።
የስራ ማመልከቻቸውን አስገቡ። ለቃለ መጠይቅ ሊጠሩ ይችላሉ። እዛ ላይ ውጤታማ ለመሆን ምን ማድረግ አለባቸው?
ቃለ መጠይቅ ላይ መጀመሪያ ካለባበስ ጀምሮ ራሳቸውን ማዘጋጀት መቻል አለባቸው። አንዳንዶቹ እንደ ቀላል ነገር አይቶት ካፌ የሚሄዱ አይነት በሚመስል መልኩ ሊመጡ ይችላሉ። ስለዚህ እሱ ትልቁ ስህተት ነው መጀመሪያ ላይ። ስለዚህ ሴቶች የሚያረጉት ይሄን ባንክ ቤት ስንሄድ የምናያቸው ሴቶች የሚለብሱት አይነት አለባበስ ማለት ነው። ወንዶችም ከታች የጨርቅ ሱሪ፣ ሸሚዝና ኮት ኮት ከለለ እንኳን አትሊስት ሸሚዝ እና ከረባት ይኖር ጥሩ ነው። ሶ በዚህ መልኩ አለባበስ ላይ በደንብ ራሳቸውን ማዘጋጀት አለባቸው። ሁለተኛ ስለ ድርጅቱ በቂ መረጃ መሰብሰብ መቻል አለባቸው። ስለተጠሩ ብቻ ዝም ብሎ መሄድ አይነት ሳይሆን ዌብሳይት ይኖረዋል ያ ድርጅት፣ ተቻለ መጠን በቂ የሚባል መረጃ መሰብሰብ መቻል አለባቸው። ከዛ በተጨማሪ የተወዳደሩ ያሉበት ፖዚሽን የተግባር ልምዱ ላይኖራቸው ይችላል። ግን ትምህርት ቤት ላይ በእንሳሳት ደረጃ የተማሯቸውን ትምህርቶች አሁን አመለከቱበት የስራ መደብ ጋር አያይዘው ራሳቸው ለማዘጋጀት መሞከር መቻል አለባቸው። ከዛ በተጨማሪ የተሻለ መጠን በሙሉ የራስ መተማመን ወደ ቃለ መጠይቁ መግባት መቻል አለበት። ካልሆነ ቅድም ያላቸውን ነገሮች ሁሉ እንኳ አርጎ ተዘጋጅቶ ቢመጣ በራስ መተማመኑ ከሌለ እነዚያ ነገሮች በትክክል ለመግለጽ በጣም ይቸገራል። ያ ማለት በቀጣሪዎቹ እይታ ወይም ቃለ መጠይቁን በሚያደርጉ ሰዎች እይታ ያ ስራ ፈላጊ ያለው እውቀት ዝቅተኛ እንደሆነ ወይም ደግሞ በቂ እውቀት እንደሌለው ተደርጎ ስለሚያስወስድ ከዛ ውድድር ላይ በቀላሉ ሊወጣ ይችላል ማለት ነው። ቃለ መጠይቅ ሲጠሯቸው ሲጠሩ እዛ ላይ ጥሩ ደግሞ ራሱን በደንብ መግለጽ የቻለ ሰው በቀላሉ ያንን ስራ ሲያገኘው እናያለን። ከዩኒቨርሲቲ የወጡት መጀመሪያው ምዕራፍ ነው ከዩኒቨርሲቲ መውጣት። ከዛ በኋላ ግን ብዙ ምዕራፎች አሉ። ራሳቸውን ከዚህ በኋላ ሊመጣ የሚችለውን የስራ እድል ለማሸነፍ ማሳደግ ያለብኝ ክህሎት ምንድን ነው የሚለው ላይ በጣም ትኩረት መስጠት መቻል አለባቸው። አንዱ ክህሎት የእንግሊዝኛ ቋንቋ ችሎታቸውን ማሳደግ መቻል አለባቸው። ሁል ጊዜ ራሳቸውን ለመቀየር መጣር መቻል አለባቸው።
አቶ ኡስማን አህመድ እናመሰግናለን። በድጋሚ በዚህ ሳምንት የተመረቃችሁና በቀጣይ ሳምንታት የምትመረቁ ወጣቶች እንኳን ደስ አላችሁ፣ መልካም ጊዜ ይግጠማችሁ። ኢትዮጵያ በተስፋና ስጋት ውስጥ የምትገኝ ሀገር ናት ይላሉ ለዛሬ በድልድይ ዝግጅታችን ከተለያየ ከተማ በአንድ የስልክ መስመር የተገናኙ 3 ወጣቶች። ስጋቱ አስፈሪ ቢሆንም በጋራ ጉዳይ ላይ ሰከን ብለው መመካከር ከተቻለ ግን ስጋቱን ይቀንሳል ይላሉ። ጽዮን ግርማ ናት ያነጋገረቻቸው። ራሳቸውን አስተዋውቀው ይጀምራሉ።
ለምሳሌ ከምራው ጎንደር ዞን መተማ።
ቀጥሎ ደግሞ አወል የት ከተማ ነው ያለው?
አወል ጉታ አባላለሁ ከኦሮሚያ አርሲ ዞን አሰላ።
እሺ ማቲያስ
እስኪውስ ገብሬት ባላለሁ መቀለ ከተማ ነው።
ሶስታችሁንም አመሰግናለሁ። እድሜያችሁ የወጣት ክልል ላይ ነው ያላችሁትና ማቴዎስ መጨረሻ ላይ ካስተዋወከው ራስህን ካንተ ልጀምርና ኢትዮጵያ በአሁኑ ሰዓት በየአቅጣጫው ብዙ ስጋቶች ተደቅነውባታል። ዘገባዎችም እንደሚያሳዩት በየከተማው ያላችሁ እናንተም እንደምትናገሩት ስጋት አላት። ስጋቱ ደግሞ የፖለቲካ ስጋት ነው። ለዚህ ስጋት አንዳንዶች ኢትዮጵያ ልትፈርስ ትችላለች ወይም ኢትዮጵያው ከፍተኛ ችግር ይመጣባታል የሚል ስጋት አላችሁና አንተ እንደ አንድ ወጣት ከስጋቱ በመለስ ምን ተስፋ አለ? ለኢትዮጵያ የሚታየህ ተስፋ አለ?
በጣም ከደኛል ተስፋ አለ ለማለት አንተ በጣም ከደኛል ዘይነት ነገር ማሰብ ራስህ ለምን አሁን ያየናቸው አይነት ነገሮች ተስፋ የሚያስቆርጥ ነገሮች ስለሆነ ምክንያቱም መጥቷል ሰዎች መግባባት አልቻሉም። ለተለያዩ ጉዳዮች ላይ መወያየት የሚፈቱ ነገሮች መግባባት ያልቻሉባቸው ብዙ ርዕሶች አሉ እና እሱን ነገር ስታስቡ ትንሽ ይከብዳል። ተስፋ አለ ለማለት ትንሽ ሰዎች መከባበር በውይይት ላይ ማመን በጠረጴዛ ዙሪያ ላይ በተለያዩ በሶሻል ሚዲያ ላይ የምትታዩ እንደዚህ አይነት ነገሮች መቀራረቦች ቢኖሩ ኖሮ ተስፋ እንዲኖር ያደርጋሉ። አሁን ግን በጣም ነው ስጋት ውስጥ የሚከቱት እና ያሳስባሉ ብዬ ነው የማስበው።
የመቀራረብ አለመኖር በጋራ ቁጭ ብሎ መነጋገር አለመቻሉ ነው ተስፋ እንዳታደርግ ያደረገ። እስቲ መልሰን እንመጣለን እዚህ ሀሳብ ላይ። በላይነህ በአንተ በኩል ምንድን ነው ያለህ ተስፋ? ተስፋ አለ ለኢትዮጵያ በአጠቃላይ?
እንግዲህ ተስፋ በርግጥ ተስፋ አይቆረጥም። አንድ ቀን ኢትዮጵያ ሁላችንም አንድ እንሆንበት ቀን ይኖራል እያስባለሁ። ተስፋ አልቆረጥም ነው ግን ስጋቶች ግን አሁን እሱ እንደ ወንድሜ እንዳለው አስቸጋሪ ሁኔታ ነው ያለው። ምክንያቱም ከአሁን በፊት ደበደል የሚፈለጉ ሰዎች እነሱ በህግ አልተጠየቁም። ያ ነው አሁን እያባባሰው እዚህ ደረጃ ላይ ደርሶ ዛሬ እርስ በርስ መገዳደል የተገባው። በርግጥ ተስፋ አስቆራጭም ግን ቢሆንም ግን ሰው ሆኖ መቼም ተስፋ አይቆረጥም። አንድ ቀን እነዛም ሰዎች ደግሞ ልብ ሰጥቷቸው ወደ ድርድር ወይም ለህግ ወይም ለህዝብ እጃቸው የሚሰጡበት ቀን ከመጣ ችግር የለውም።
ሁለት ነገር ነው አንተ ያስቀመጥከው። ስጋት አለኝ ግን ተስፋ አልቆርጥም ይላል። አወል እስቲ ባንተ በኩል ተመሳሳይ ጥያቄ ነው ያለኝ።
እኔ በተስፋ በኩል ያው ስጋት ወድሞች እንዳሉ ስጋት አለ። ስጋቱ ቢኖርም እኔ ስጋቱን የምሰጥ አንድ ለውጥ ሲመጣ ያው ቻሌንጅ እንደሚመጣ የታወቀ ነው። ስለዚህ ይሄ ቻሌንጅ ደግሞ የለውጡ ያመጣው ነገር ነው የሚል እንትን ስላለኝ ደግሞ ይሄ ለውጥ ወደ ዲሞክራሲ ያመጣን ያለ ለውጥ ስለሆነ ይሄንን ያለ መለማመድ ነው እንጂ ሌላ ነገር እንዳልሆነ እረዳለሁ። ስለዚህ ይሄንን እንለማመደዋለን የሚል ተስፋ ነው ያለኝ። ሰው ወይ መንግስት የሚቆጣጠርበት ወይ ደግሞ ህዝቡ ከመንግስት ጋር ሆኖ ራሽናል ሆኖ መስማማት ነገር ይመጣል ተስፋ አለ የሚል ነገር ነው ያለው። ስጋቱ ግን እንዳለ ሆኖ ማለት
ማቴዎስ ያነሳው ነጥብ ስጋቱን ገልጾ ተስፋ የሚቆርጥበትን ምክንያት ሲናገር በጠረጴዛ ዙሪያ ቁጭ ብሎ የመነጋገር የመደማመጥ ነገር አለመኖር ስጋቴን ያባብሰዋል ብሏል። በላይነህ ደግሞ ስጋትህንም ተስፋህንም ገልጸህ ግን ስጋትህ ሰዎች ለህግ አለመቅረባቸው ነው፣ እሱ ነው ስጋትህ፣ እነሱ ለህግ ካልቀረቡ ለውጥ አይመጣም የሚል ስጋት አለኝ አልክ።
ችግሩን የበለጠ ሆኖ እንደዛ ለራሳቸው ላለመያዝ ሲሉ ያባብሱታል።
አሁን እንግዲህ በጠረጴዛ ዙሪያ መነጋገር ሲባል እነዚህን ነገሮች ይጨምራል። እንዲህ ያሉ ጉዳዮች በህግ አግባብ ይህንኑ ጉዳይ ራሱ በጠረጴዛ ዙሪያ ቀርቦ መወያየትን ይጠይቃል እና ራሱ በዛ በኩል ያሉት እንዲህ ያሉ ሰዎች እንደዚህ ለህግ መቅረብ አለባቸው ብሎ ማለቱ ራሱ ስጋቱን አያባብሰውም ወይ?
እንግዲህ ያማ አሁን እኮ እንደዚህ አይነት ሰው ለህግ ሲቀርብ ካልታየ አሁን ለምሳሌ ከአሁን በፊት በአሸባሪ በንትን በምን እየተባለ ህግ ከለለው ሰው ምንም እንትን ማምለክ ስለማይችል ህገ መንግስቱ ጋር መከበር ያለበት ቅድሚያ ህገ መንግስቱ ከሆነ ያ ነው። ያንንማ አነዛጅ ይተሳይሉ ህግ ሳር ምጃ ሳይወሰድ ባነታየቱ እኮ ያለ እንደፈለገው ወንጀል እየተባባሰ ይሄድ።
በዚህ ጉዳይ ላይ በጠረጴዛ ዙሪያ ቁጭ ብሎ ንግግር ውይይት ቢደረግ ስጋትን ቀንሶ ተስፋን ያመጣል ማለት አይቻልም ወይ ነው የኔ ሐሳብ። በላይ ነው
ቻናል እንደዚህ አይነት አስተሳሰብ ወደ ጠረጴዛ ዙሪያ ምግባን ይላካል ካለ ችግር የለውም። ህዝብ ነው ዳኝ። እንደሱ ከመጣ ኦኬ ምን ግድ ማን ትግል ይፈልጋል? ወደ ጠረጴዛ ዙሪያ ላይ ማን ቀርቦ ይወያያል ነው ጥያቄው እንጂ ከመጣ ኦኬ ጥሩ።
ብዙ ጉዳዮች አሉ ውይይት የሚያስፈልጋቸው። እሱንም በጠረጴዛ ዙሪያ ላይ ቁጭ ብለን ከመወያየት ከቻልን ስጋታችንን ሊቀንስ ይችላል ብለዋል ወጣቶቹ በማጠቃለያቸው። አድማጮች የዚህን ውይይት ሙሉ ክፍል በድረገጻችን ላይ ዘን እንመለሳለን። እንዲሁም አዲስ በጀመርነው መርሃ ግብር ድልድይ በተሰኘው ፕሮግራም ላይ ሳምንት ሁለተኛው ክፍል ይጠብቁን።
ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው እያዳመጣችሁ ያላችሁት አድማጮቻችን።
ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ለወጣቶች ይጠቅማል ብለን የጀመርነው አዲስ መርሃ ግብር በቅርብ አመታት ውስጥ ትኩረት ስንያገኙ ከመጡ የቴክኖሎጂ ተቋሞች አንዱ አይኮግ ላብ ይሰኛል። ይህ የኮምፒውተር ስርዓትና መተግበሪያዎች ማምረትን ጨምሮ ሌሎች ግልጋሎቶችን የሚሰጠው ተቋም ዓለም አቀፍ ደንበኞችንም እያፈራ መሆኑ እየተሰማ ነው። ሀፍታሙ ስዩም ከተቋሙ ኃላፊ አቶ ጌትነት አሰፋ ጋር አጠር ያለ ቆይታ አድርጓል።
አይኮግ ላብ ለሚሰኘው ምህጻረ ቃል አቻ አማርኛ ትርጉሙ የላቀ ሳቤ ቤተ ሙከራ ወደሚለው ይጠጋል። በዚህ መጠሪያ የሚታወቀው ቤተ ምርምር መገኛው አዲስ አበባ ኢትዮጵያ ሲሆን ከተመሰረተ 6 ዓመታት አልፈዋል።
ላብራቶሪ ሆኖ ከመቋቋሙ በፊት በተለያዩ ስልጠናዎች፣ ሴሚናሮች፣ ወርክሾፖች ከዩኒቨርሲቲዎች ጋር ሪሰርች ፔፐሮች የመስራትና ምስራ ነበር። እንደ ላብ ሆኖ አልተቋቋመም ነበር፣ ግን እንደ ላብራቶሪ ሆኖ ወይ በተቋም ሆኖ መቋቋም የጀመረው በ2013 አፕሪል ወር ላይ ነው የተቋቋመው። ከኔ ጋር እና ኢን ኮላቦሬሽን ዊዝ የዘ ወርልድ ሊዲንግ አርቲፊሻል ጀነራል ኢንቴሊጀንስ ሪሰርቸር ዶክተር ቤንጃሚን ቀርዘዊል በመሆን ነው ላቡን ያቋቋም ነው።
የአይኮግ ላብ ኃላፊ ጌትነት አሰፋ እንደሚሉት ድርጅቱ የኮምፒውተር ላይ ስርዓቶችን ሲያመርት፣ መተግበሪያዎችን ሲያበጅ፣ ሰው ሰራሽ እውቀትን ወይንም አርቲፊሻል ኢንቴሊጀንስን የሚመለከቱ አገልግሎቶችን ሲሰጥ ከርመዋል። አገልግሎቶችን ከተጠቀሙ ዓለም አቀፍ ድርጅቶች መካከል ደግሞ
ለምሳሌ አሜሪካ ውስጥ ሀረሺ ቸኮሌት የሚባል የቸኮሌት ትልቅ የቸኮሌት ካምፓኒ ነው። እነሱ ካስተመር ነበሩ። ካናዳ ውስጥ የሆኑ አሉ። ሲሊኮን ቫሊ ላይም ኮርቶ የሚባሉ ስቲቪያ ፈርስት የሚባል የአሜሪካ ካምፓኒዎች ናቸው። እነዚህ ሌላኛው የጀርመን ካምፓኒ ሃይፐርጄኒክ የሚባል ካምፓኒ፣ እነሱም ካስተመሮቻችን ነበሩ።
ይህ የሳይንስ ቤተ ሙከራ በቅርቡ ትልቅ ትኩረት አግኝቶ የነበረው ግን ለሰው ልጅ የተጠጋ የግንዛቤ አቅም ያላትን ሶፊያ የተባለች ሮቦት በማምረት ሂደት ውስጥ በነበረው ተሳትፎ ነው።
ሶፊያ እንድታይ፣ ሰዎችን ሚሞራይዝ እንድታደርግ፣ ፖፕላር እና ፌመስ የሆኑ ሰዎች ካሉ ከዳታቤዝ ወር ከኢንተርኔት ከዊኪፒዲያ ላይ አንብባ አቴንሽን ኢኮኖሚ መፍጠር ነው። አቴንሽን ኢኮኖሚ ማለት ምንድነው? ሰዎችን አሜዝ ማድረግ፣ ማስገረም፣ እዛ አካባቢ ላይ ያልታሰቡ ፈን የሆኑ ነገራቶች በመፍጠር ሰዎች ትኩረታቸውን በሙሉ ወደ ሶፊያ እንዲያደርጉ የማድረግ ስራዎችን።
የኔትወርክና ኃይል መቆራረጥ ከፈተናዎቹ መካከል አንዱ እንደሆነ የሚጠቅሰው ድርጅቱ በደንበኛ ተቋማት ጥያቄ መሰረት ችግሮችን የሚፈቱ ግኝቶችን በአንድ በኩል ያቀርባል፣ በሌላ በኩል ደግሞ በራስ ተነሳሽነት የማህበረሰብን ችግር ይፈታሉ ያላቸውን የሞባይል መተግበሪያዎችን የመሰሉ ፈጠራዎችን በተመጣጣኝ ዋጋ ለተጠቃሚዎቹ እንደሚያቀርብ አቶ ጌትነት ነግረውናል። ስራና ፈላጊዎችን የሚያገናኘው ስራ መተግበሪያ ለዚህ በአብነት የሚጠቀስ ነው። ከመቶ በላይ ለሆኑ ሰራተኞች የእንጀራ ቤት የሆነው አይኮግ ላብ በዩኒቨርሲቲዎችና በከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰራተኞችን በማስተማራት የኮምፒውተር መርሃ ግብር ቀመራ ወይንም ኮዲንግ ያስተምራል። የቴክኖሎጂ ፈጠራ ውድድር ያከናውናል። የሰው ሰራሽ ዕውቀት አድማስ እንዲስፋፋ ይጥራል። የዚህ ምክንያቱ ደግሞ ድርጅቱ አሁን የተያያዘው ዘርፍ የነገው ዓለምም የሚፈልገው መስክ ነው ተብሎ በመታሰቡ እንደሆነ የአይኮግ ላብ ድርጅት ኃላፊ አቶ ጌትነት አሰፋ ንግረውናል።
ብዙ ሀገራቶች አምነውበት አርቲፊሻል ኢንቴሊጀንስን በጣም አግሬሲቭሊ ቢሊየንስ ኦፍ ዶላር ኢንቨስት እያደረጉ ገብተውበታል እና ሀገራችንም በዚህ ኢኮኖሚ ላይ በጣም በብዛት እና በስፋት በኳሊቲ ከገባን እንደርሳለን። ዜሪ ዘ ፖሲቢሊቲ ቴክኖሎጂዎች አመልጠውናል እና ይህም ባያመልጠን ከኔክስት 5-10 ይርስ አይኮድ እዚህ ላይ ይሰራል እና ዋነኛው አላማችንም ኢትዮጵያ ውስጥ አርቲፊሻል ኢንቴሊጀንስ የሚባል አለ፣ ጠንካራ ቤዝ አለ ኢትዮጵያ ውስጥ የሚለውን ሪያላይዝ ማድረግ ነው።
ሀብታሙንና እንግዳውን አቶ ጌትነትን እናመሰግናለን። ሌላ ተጨማሪ ቴክኖሎጂ ጉዳዮችን መጥተው እንደሚያብራሩልንም ተስፋ እናደርጋለን። አድማጮች፣ እዚህ ላይ እስቲ ገታ አድርገን አንዲት ዜና እናሰማችሁ። በምዕራብ ኦሮሚያ ቡኖ በደሌ ጨዋቃ ወረዳ ባለፉት 7 ቀናት 3 ሰዎች ተገድለው 280 ቤቶች በመንግስት ወታደሮች ተቃጠሉ ሲሉ ነዋሪዎች ገልጸዋል። በዚሁ ዞን 30 ሰዎች እንደታሰሩ ታውቋል። የጨዋቃ ወረዳ ምክትል አስተዳዳሪ ስለታሰሩ ሰዎች የጠራ መረጃ የለንምና እናጣራለን፣ የተቃጠለ መኖሪያ ቤትም የለም ሲሉ አስተባብለዋል። ሽፍቶችን ግን ብለዋል። የዞኑ አስተዳዳሪ ሻፊ ሁሴን በበኩላቸው የታሰሩ ሰዎች ጉዳይ የተጣራ መሆኑን ገልጸዋል። ናኮር መልካ ነው ይህንን ዘገባ ያደረሰን። ወደ ተከታዩ የጋቢና ዝግጅት ነው የምናልፈው። ከ10 ዓመታት በላይ በጋዜጠኝነትና በደራሲነት ዓለም ውስጥ ቆይታለች። በልዩ ሁኔታ የምትተዋወቀው ግን ስብሐት ገብረ እግዚአብሔርና ሙልጌታ ተስፋዬን የመሰሉ ጸሐፍትን ስራዎቻቸውን የህትመት ብርሃን እንዲያገኙ በማድረጓ ነው። ስንዱ አበበ ከጥቂት ዓመታት ወዲህ መኖሪያዋን እዚህ ሰሜን አሜሪካ አድርጋለች። የደራሲና አሳታሚነት የህይወት ምዕራፏን የሚመለከቱ ወጎችንም አጋርተናለች። ዘርፉ ለሀገር የሚተወውን እርባና ጠቃቅሳም ሊደረግ ስለሚገባው ጉዳይ ሀሳቧን አካፍላለች። ሀብታሙ ስዩም በአትላንታ ቆይታው ነበር ያነጋገራት፣ በተከታዩ ዘገባ ይዳስሰዋል።
የስብሐት ገብረ እግዚአብሔር፣ አውግቸው ተረፈ፣ ሙልጌታ ተስፋዬ፣ ባሴ ሀብቴ ዘመን ተሻጋሪ የሥነ ጽሑፍ ቀለም በቅጡ ተደራጅቶ ለአንባቢያን እንዲደርስ ማን ጣረ? ለዚህ ጥያቄያችን ተደጋግሞ የሚመጣው መልስ ከአንድ ስም ጋር ያቆራኝናል።
ስንዱ አበበ መሐመድ እባላለሁ። ቲያትር ተጫውቼ አውቃለሁ። እዛ ጋዜጠኛ ነበርኩ። ከዛ ደግሞ መጽሐፎችን 9 መጽሐፎች አትሚያለሁ። ከ9 2 በራሴ የተጻፉ፣ ሌሎቹ 7 በሌሎች።
ስንዱ አበበ ሴቶች ብዙም ባልበረከቱበት የአሳታሚነት ዘርፍ ከቀዳሚዎቹ መካከል ሆና ከራርማለች። ወደ አሳታሚነት ምዕራፍ እንድትሸጋገር ያደረጋት በቅርብ የምታውቃችሁና ለነፍሷ የተጠጉ ጸሐፍት ስራዎች አንባቢ ዘንድ እንዲደርሱ ከመናፍቅ ነው።
እንድና በህይወት ጉዞ ውስጥ እነኚህ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ወዳቸው ጋሽ ስብሐትን ነበርና ከቤቴ ስወጣ ጋሽ ስብሐትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ጋሽ ስብሐትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደጻፏቸው የማንበብ እድል ገጠመኝ እና እኔ ደግሞ ድሮ ሳነብ ሞዳቸውን ስራዎች አስቀራለሁ ራሴ ጋር በእጅ። ድሮ ፎቶኮፒም የለም ኮምፒውተር ምናምን የለም፣ ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስብሐትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው። ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲህ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል። ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው የሰሩት፣ ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣ እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው።
ስንዱ የታዋቂውን ፈረንሳዊ ገጣሚ አርተር ራምቦን የኢትዮጵያ ቆይታ መዝግባ ደርሳለች። የባሴ ሀብቴን ወንድም ጌታና ስራ ነው የሙልጌታ ተስፋዬ ስብስብ ግጥሞች የሆነውን የባለቅኔው ምዕላ፣ የተድባብ ጥላሁን መሃል መሃል የዘካ ሳንችስና የመስፍን አሸብር ጠብታ ፍቅርንና ሌሎች ስራዎችን ለአንባቢያን አደርሳለች። ስንዱ መጽሐፍት የሚሰኝ ድርጅትም ነበራት።
ከቅርብ ጊዜ ወዲህ ግን ስንዱ መጽሐፍት ከህትመቱ ዓለም እየራቀ ይመስላል።
ከፍተኛ የማከፋፈል ችግር አለ። ለምሳሌ የምጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉ ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ እኔን ጎዳኝ። እና ባለኝ በሌለኝ የምጨርሻ ፍራንኬ አተምኩ። እና ምንድነው ያሰብኩት መጽሐፍ ምረቃ ቀን አዘጋጅቼ በመረቃው በመሸጠው መጽሐፍ የቀረውን ግማሽ ማቴሪያል ቤት ያለውን አወጣለሁ ነው። ማንንም ያንቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። እጄ ውስጥ ቀረ ሁሉ መጽሐፍ። ሌሎችን ደሞ አሉ በቁጥር ትንሽም ቢሆኑ በግልም ያከፋፍሉ ስጠይቃቸው የግጥም መጽሐፍ አይሸጥም። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለሁ 4 ኪሎ መሃል ላይ ከምሬ ብዬ ወጣቶቹ ለምነውኝ ነው የተውኩት።
የህትመትና ማከፋፈል ዘርፉ የሚሰጠው ትኩረት መውረዱ በሚታተሙ ስራዎች ጥራትና ብዛት ላይ የተወውን ጫና ደጋግማ የምታነሳው ስንዱ በመጽሐፍት ላይ የሚመጣ እንቅፋት ከትውልድ ወደ ትውልድ የሚሸጋገረው ንውቀት ትውፊት አሻራ የመግታቱን ሁኔታም ታነሳሳለች። መደረግ አለበት የምትለውንም ታጋራለች።
መንግስት ቫልዩ ላላቸው ጉዳዮች ትኩረት እሚሰጥ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን ያዩት የሚያድጉ ነገሮች ላይ እና ቫልዩ ላላቸው ጉዳዮች ላይ እሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር በያለው አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት ባለሀብት አሁን ባለሀብቶችም ማገዝ አለባቸው። እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምላ አሁን ያለው ነገር ምንድነው ሽያጭ ነው ኦልሞስት ነው ልክ አይደለም። ሌላም ደግሞ መኖር አለበት አዳዲስ ልጆችን የሚያበረታታ ያልተሰሩ ያልኛ ምን ቆጭባቸው ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው።
ሀብታሙ ስዩምና እንግዳውን ስንዱ አበበና መሰግናለን። አድማጮች የምትከታተሉት የጋቢና ፊዩዝ ዝግጅታችንን ነው። ተከታዩ ዝግጅታችን ደግሞ የጋቢና ሙዚቃ ነው።
የሙዚቃ አፍታን ወስዳለን። ራሄል ጌቱ ለጋቢና ቪዮ አድማጮች ግብዣላት።
እሎብ ይስራዲክ ያለው ካልበታስ እንዴት ሆናለው ለክሶብ ይበኔ ከከረመ ለምን ወጀችው እንዳትሉኝ ደርሶበት ይፈደኝ እሎብኝ
ሰላም እንዴት ናችሁ? ድምጻዊት ራሄል ጌቱ እባላለሁ። ዛሬ በጋቢና ሬዲዮ ተገናኝተናል። ለጥኝን ጋብዣችኋለሁ።
በጋቢና አድማጮቻችን ስም እንግዲህ አድማጮቼ ዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኙን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያበሮ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። ጥሎብኝ ራሄል ጌቱ አብራችሁ ትቆያለች። And we can
ራዲዮ ሰገሌ አሜሪካቲ